ወደ አድማጮቻችን የጌታችን ጸጋና ሰላም ከእናንተ ጋር ይሁን። ይህ የምታደምጡት መልእክት በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን በሁድ መደበኛ አምልኮ ፕሮግራም ላይ የተቀዳ ትምህርት ነው። መልእክቱን አዳምጣችሁ በሚኖራችሁ ጥያቄም ሆነ አስተያየት www.wangel.org wongel.org ወይንም www.ethiocgc.com or.org ላይ በሚገኘው አድራሻ ልታገኙን ትችላላችሁ። የምትሰሙትን መልእክት እግዚአብሔር ለበረከት ያድርግላችሁ።
እግዚአብሔር ስም የተባረከ ይሁን። ስለመጨረሻው ዘመን በመንማረው ትምህርት ውስጥ ባለፈው ሳምንት ራይ ምራፍ 12ን ተቀለል ባለ መንገድ سنመለከት ነበር እና ያንን ክፍል የተመለከትነው ያው ሐሰተኛው ክርስቶስን የሚመለከት ሳይሆን የሰይጣንን መውደቅ ነው። እግዚአብሔር ደግሞ ዛሬ እንዲያስተምረን ቃሉን አብረን ተነስተን እናነብና ከዛ በኋላ ጸልያለን። እግዚአብሔር ስም የተባረከ ይሁን። ቁጥር 10 ጀምሮ ከምዕራፍ 12 አነባለሁ። አሁንም ያምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏል። እነርሱም ከበጉ ደም የተነሳ ከመስክራቸው ቃል የተነሳ ድል ነሱት። ነፍሳቸውንም እስከ ሞት ድረስ አልወደዱም። ስለዚህ ሰማይና ምድር ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላቸው። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና። እግዚአብሔር አምላካችን እናመሰግናለን። በእውነት ጌታ ሆይ ይህ ዘመን በሚሆንበት ጊዜ ምን አይነት ታላቅ መከራና ስቃይ በሰው ልጆች ህይወት እንደሚሆን ቃልህ ይናገራል። ጌታ ሆይ ይህንን ዘመን ጌታ ሆይ በቸልተኝነት እንዳንመለከተው በነቃ በተጋ መንፈስ እንድታኖረን እንለምንሃለን። ጌታ ሆይ ክርስቶስ ለቁጣ አልመረጠንም ይላል ቃልህ። ስለዚህ እኛ ለቁጣ እንዳልተመረጥን እግዚአብሔር አንተ እንዳልመረጥከን ጌታ ሆይ ጸጋን ፍቅርን ምህረትን አይተናል። ጌታ ሆይ ወንጌልን ለሰዎች እየተናገረን ይህንን ጸጋና ፍቅር ጌታ ሆይ የጌታን መምጣት ያሰብን ጌታ ሆይ የመንግስትን ወንጌል እኛም በዘመናችን ድርሻችን እንድንወጣ እንድትረዳን ጸልያለን። እግዚአብሔር ሆይ ዛሬ ሰላምና ደህንነት ይያሉ ሰዎች ወደ ምን አይነት አቅጣጫ ዓለም እየሄደች እንዳለች ማይሻረው ቃል የሚናገረውን ሊመጣ ያለውን ታላቁን መከራ ያሰብን ጌታ ሆይ ህዝብን የምናነቃ ጌታ ሆይ ለሰዎች ልጆች ሁሉ ለግራቸው መብራት የሚሆነውን ቃልህን የምንመሰክር ታማኝ አገልጋዮች አርገን ጌታ ሆይ ይህ ትምህርት ብቻ ይሁንልን ጌታ ሆይ የሚያነቃ የሚያተጋ ጸጋ በዚህ ቦታ ይፍሰስልን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። በዚህ ቦታ ላይ ጥቂት ሐሳቦችን ስለ ሴቲቱ አካፍያችሁ ነበር እና የተለያዩ ሰዎች እግዚአብሔር ሰዎች ማርያም እንዳልሆነች እንደሚያምኑ ጠቁሚያችሁ ነበር። አሁን እዚህ ያስኩት መጽሐፍ አለ፣ መጽሐፍ ተሐዲሳት ሰለስቱ በሚል መጽሐፍ። በዚህ መጽሐፍ ላይ ስትመለከቱ በራይ ምዕራፍ 12 ላይ የተጠቀሰችው ሴት ማርያም እንዳልሆነች ይናገራል። ይህ መጽሐፍ የተጻፈው በኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ብፁዕ ወቅዱስ አቡነ ማቲያስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ በሆኑ በሁለተኛው ዓመት ለሶስተኛ ጊዜ ታተመ ይላል። ምን ጊዜ መጽሐፍ ቅዱስን ትርጉም አስመልክቶ ይህን መጽሐፍም ሆነ ሌሎችን መጽሐፍቶች ስንጠቅስ ህጋዊ የሆነ የትርጉም ማስረጃ ማግኘታችን ሳይሆን መጽሐፍ ቅዱስ ትርጉሙ የትርጉሙ ትክክለኛነት በመጽሐፍ ቅዱስ በራሱ ላይ የቆመ ነው እንጂ በተርጓሚዎች አቋም ወይም ደግሞ አለን በሚሉት ስልጣን ላይ የቆመ አይደለም። ደግምላችኋለሁ ይህን ሐሳብ። መጽሐፍ ቅዱስ እንዲህ ይላል ተብሎ ለሚል ነገር በትርጉሙም ሆነ በትምህርት መልክ በስብከት ሲቀርብ የተባለው ነገር ትክክለኛነቱን ወሳኙ የተረጎመው ሰው የሰበከው ያስተማረው ሳይሆን ማን ነው? መጽሐፍ ቅዱስ ራሱ ነው። እኔ አሁን አንድ ነገር ብዬ ሌላ ሰው ሄዶ ተስፋዬ እንዲላል ብሎ ቢል ያ ሰው ብሏል ብሎ የቱንም ያህል በምንም በፈለገው ግለት ቢናገር እኔ ብዬው ስካላልኩ ድረስ ያ ነገር እኔ አልኩት ነው ለማለት አይቻልም። እና አንድ ሰው ብቻ አይደለም ዓለም ሁሉ ብሏል ቢልም እኔ ካላልኩኝ አይሆንም። መቼም እኔ ከዓለም ጋራ መታየበት ምንም ምክንያት የለም። ነገር ግን ለምሳሌ ያህል ነው። ከሁሉ በላይ የእግዚአብሔር ቃል አንድ ነገር ሲል ያለውን ነገር ብዙ ጊዜ በቤተ እምነቶች ትልቅ ችግር የሚፈጠረው መጽሐፍ ቅዱስ ያላለውን ነገር በትርጉም መልክ አድርገው ለውሰው ያቀርቡትና ምን ያረጉታል? ልክ ያረጉት ይመስላቸዋል። በተለይም በቤተ እምነት ቅናት የቤተ ክርስቲያናቸውን ስም ከጠሩ ሰዎች በቃ ለቤተ ክርስቲያናቸው የቀኑ ስለሚመስሉ ሰዎች እንዳለ የሚናገሩትን መርዝ ይወጣሉ። እና ይሄ በጣም አደገኛ ነው። በጣም ደግሞ ትክክልም የሆነ ነገር አይደለም። ስለዚህ ቤተ ክርስቲያን ውስጥ የመጽሐፍ ቅዱስን ትርጉም አስመልክቶ የሚታዩ ሂደቶችን ጥቂት ልንገራችሁ። አሁን መጽሐፍ ቅዱስ ስንመለከት ሁልጊዜ በስነ መለኮት ትምህርት በነገረ መለኮት ትምህርት መሰረት መጽሐፍ ቅዱሱ ራሱ የሚታይበት የራሱ የትርጉም ትምህርት አለው። ይሄ በሁሉም አብያተ ክርስቲያናት ተቀባይነት ያለው ነው። መጽሐፍ ቅዱሱ ታሪካዊነቱ ይዘቱ ይተበቃል። ሰዋስዋዊ ይዘቱ ይተበቃል። እና መጽሐፍ ቅዱስ የሚለውን በመጽሐፍ ቅዱስ በራሱ ጀምሮ በራሱ ለመጨረስ ከውጪ የመጣ ነገር ሳይመጣ ጥናት ይደረጋል። መጽሐፍ ቅዱስ ሰባኪ አስተማሪ የሆኑ ሰዎች ትጋታቸው ድካማቸው መጽሐፉ የሚለውን ለማግኘት ነው። እግዚአብሔር የተመሰገነ ይሁን። ሁለተኛ እግዚአብሔር ሰዎች መጽሐፍ ቅዱስ ብዙ ነገሮችን ግልጽ ስለማያረግ እግዚአብሔር ሰዎች በተለያየ ዘመን የነበሩ ታማኝ የቤተ ክርስቲያን አገልጋዮች ከጥንት ጀምሮ ምን እንዳሉ ከሐዋርያት በኋላ ያሉ ይፈተሻል። ለምን? እነዚህ እግዚአብሔር ሰዎች ያስተማሩት ትምህርት አንዳንዱ ስህተት ሆኖ ተገኝቶ በቤተ ክርስቲያን ታርሟል። አንዳንዱ እውነት ሆኖ ተገኝቶ ቤተ ክርስቲያን ተቀብለዋለች። እና እነዚህን ነገሮችም በመዳሰስ ብርሃን እንዲገኝ የእግዚአብሔር ሰዎች መጽሐፍ ቅዱስ የሚናገረውን ነገር ለቤተ ክርስቲያናቸው ያስተናገዱበት ጸጋ የተገኘበት የተማሩበትን ሁኔታም ታሪካዊ የሥነ መለኮት ጥናት በማድረግ ይታያል። ስለዚህ መጽሐፍ ቅዱስ ሁልጊዜ ስናጠና ለምሳሌ ምስጢረ ሥላሴን ስንማር ምስጢረ ሥጋዌን ስንማር የቤተ ክርስቲያን አባቶች በኒቅያ ጉባኤ ለምን ያን እንደወሰኑ ታሪካዊ ነገሩን ስንመለከት ልናጠናው ይገባል። ምክንያቶች አሉ። በአብዛኛው ቤተ ክርስቲያን ለምታስተምራቸው ትምህርቶች ለትምህርቶቿ ምክንያት የሆኑት ከውጭ የሚመጡ የስተት ትምህርቶች እየገፏት እየተቋቋሟት የተፈጠሩ ናቸው። ምስጢረ ሥላሴ ትምህርት ለመገኘቱ ምክንያት የሆነ የስተት ትምህርት ነው። እነዚህን ነገሮች በመልክ እንዲያስይዙ አባቶችን የቀሰቀሳቸው አርዮስ የሚባለው ሰው ተነስቶ ነው ኢየሱስ ክርስቶስን ፍጡር እንደሆነ እግዚአብሔር የፈጠረው ፍጡር ነው ብሎ አለ። አርዮስ ከምንም ነገር የተፈጠረ ነው አለ። ኢየሱስ ክርስቶስን ከምንም ነገር የተፈጠረ ነው እና ምንም ነገር አልነበረም የመጀመሪያው ፍጡር ነው አውት ኦፍ ናቲንግ እግዚአብሔር የፈጠረው የመጀመሪያው ፍጡር ነው አለ። ነገር ግን ክርስቶስ የባህሪ ልጅነት ከእግዚአብሔር ጋር እንዳለው ባህሪ መለኮት እንዳለው የመለኮት ባህሪ ተካፋይ እንደሆነ ከአባቱ ጋር መለኮትነት እንዳለው የባህሪ አንድያ ልጅ እንደሆነ እንደ ሌሎች መላእክት እንደ ሰዎች ልጆች ልጅ እንደማይባል አምላክነቱን ለማስረገጥ አርዮስም ከሱም በኋላ የመጡት ሰዎች ላስተማሩት ትምህርት ሁሉ መልስ ለመስጠት ሲሉ ነው እግዚአብሔር ሰዎች ብዙ ፍልሚያ የተካሄደው። ይህን በሬዲዮ በሰፊው አስተምሬያለሁ። ስለዚህ እንደዚህ ያሉ ጥናቶችን ማጥናት ለእኛ በጣም የተገባ ይሆነናል። ለምን? አንዳንዱን ነገር ምክንያቱን ሳናቅ እንዲሁ ብንለው ሙሉ የሆነ መረዳት አናገኝም። በዚህ መጽሐፍ ላይ አጻጻፉ ግዕዛዊ ባህሪ ያለው እኔ እንግዲህ የግዕዝ አነባበብ ችሎታዬ ድሮ ዳዊት ስደግም ትዝ ይለኛል የኔታ በሁለት መላስ አለንጋ እየገረፉ ነው ያስተማሩኝ እና ጠበቅ አርገው ላላ አርገው እያሉ እና ያን ትምህርት ብንጠብቀው እንዴት ባማረ ነበረ። እና በዚህ ቦታ ላይ ምጥ ተይዛ የነበረችውን ሴት ይናገራል። ምዕራፍ 12 ላይ የዮሐንስ ራእይን ፍቺ በጥቂቱ ይጠቁማል። እና በጣም የሚገርም ነገር ነው። እና የሴቲቱን ሁኔታ ሲናገር ያለውን ሐሳብ ብቻ በጥቂቱ አነብላችኋለሁ። አንድም ብእሲት እንተ ትለብስ ይልና ከዛ በኋላ እንግዲህ መምህራን ብሉይና አዲስን ሲያስተምሩ ታዩ። ፀሐይ አምስቱ መጽሐፍተ ሙሴ፣ ስድስተኛ መጽሐፈ ነቢያት፣ ወርሃ ወንጌል፣ ወርሃ አላት፣ ወንጌልን የጨረቃ ክፍል ብርሃን ከፀሐይ ክፍለ ብርሃን ሰባተኛ እጅ ነው እና ወትንስአ ሳብአየ እደ እምበር ሐነ ፀሐይ እንደሚል ትርጉሙን እንግዲህ ለቄስም ተዋለን። ወንጌልንም ይልና የግዕዝ ነገር ይናገራል። ከዛ ለምን ይላል? ሳብአየ ንባቡ ለእግዚአብሔር ይላታልና 12ቱ ሐዋርያት በከበሩበት ክብር ከብረዋል። አንድም ብእሲት ምእመናን ናቸው፣ የብሉይንና የሐዲስን ግብር በምሳሌ ገንዘብ አድርገዋልና። ምእመናን 12ቱ ሐዋርያት በከበሩበት ክብር ከብረዋል። ወጽንሰት መምህራን፣ አያችሁት? ይጸንሳሉ መምህራን። ምእመናን በትምህርት ጸንሰዋል። አያችሁ? ወወለደት ይላል ደግሞ ወልደዋል ለማለት ነው። ምእመናን ምግባር ሃይማኖትን ገንዘብ አድርገዋል። ይሲ መምህራን ምእመናንን በትምህርት ለመውደድ መከራ ይቀበላሉ። ምእመናን ምግባረ ሃይማኖትን ገንዘብ ለማድረግ መከራ ይቀበላሉ። አያችሁት? ባጭሩ ምንድን ነው የሚለው? ራእይ ምዕራፍ 12 ፀሐይ የተጎናጸፈችው ሴት ምን ሆና ነው ያለችው ነው የሚለው። አያችሁት? ሐዋርያቶችና የወንጌል አስተማሪዎች ናቸው። በወንጌል የተጸነሱ ምንድን ናቸው? ምእመናን ናቸው። ስለዚህስ ቤተ ክርስቲያን ነች ማለት ነው። ይህንን ትርጉም ስትመለከቱት ወገኖቼ፣ እንደዚህ ያለውን ትርጉም የሰጡ ሌሎችም ሰዎች እንዳሉ እንመለከታለን። ሌሎችም ሰዎች በዚህ ሁኔታ ላይ እንዳሉ ማየት እንችላለን። እግዚአብሔር የተመሰገነ ይሁን። ስለዚህ ሴቲቱ በዚህ ቦታ ላይ የታየችው ማን ነች ቢባል ማርያም ነች ለማለት እጅግ በጣም አስቸጋሪ ነው። ለምን? የራእይ መጽሐፍ ትንቢት መሆኑ ይቀርና ማርያም ጌታችንን የወለደችበት ታሪክ ውስጥ እንከታታለን ማለት ነው። ነገር ግን የራእይ መጽሐፍ ትንቢት ነው ብለን ካልን ወደፊት የሚፈጸም ነው። አንደኛ ይሄ ራእይ መጽሐፍ በውስጡ የተጠቀሱት ነገሮች በሙሉ የዲያብሎስ መውደቅ፣ ሚካኤልና መላእክቱ መዋጋታቸው፣ ወደ ምድር መጣሉ፣ ሴቲቱ መሰደዷን ስንመለከት በፍጹም ለማርያም ሊሆን እንደማይችል ማየት ይቻላል። ይሄ ታሪክ አንዳንድ እግዚአብሔር ሰዎች ሲመለከቱት ምንም እንኳን ምዕራፍ 12 ላይ ቢሆንም የመጨረሻው ዘመን ማለት ነው፣ ሰባቱ የመከራ ዘመን መቼ ተጀመረ ለሚለው ቀደም ብዬም እንዳሳየኋችሁ ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ ማህተሙን በፈታበት ጊዜ ነው። ማህተሙን ገና አልፈታም ጌታ። ማህተሙ መፈታት የሚጀምረው መቼ ነው ቢባል በሰባቱ ዓመት የመከራ ዘመን መጀመሪያ ላይ ነው የሚሉ የእግዚአብሔር ሰዎች አሉ። የራእይ መጽሐፍ ይህንን ቅልብጭ አድርጎ አይነግረንም። ነገር ግን ማህተሙ ከተፈታበት ጊዜ ጀምሮ የሚሆኑትን ነገሮች ስንመለከት፣ የሚደርሰው በሰው ልጆች ላይና በምድር ላይ ያለውን መከራ ስናይ የሰባቱን መከራ ዓመት አኳኋን ነው የሚያሳየን ማለት ነው። ስለዚህ ምዕራፍ 6 ሐሰተኛው ክርስቶስ የሚነሳው መቼ ነው የሚል ጥያቄ ብንጠይቅ በምዕራፍ 6 ላይ እንደሚነሳ ነው ብዙ የመጽሐፍ ቅዱስ ተማሪዎች የሚያምኑት። ምዕራፍ 6 ላይ ሐሰተኛው ክርስቶስ ለመነሳቱ ምክንያት ምንድን ነው ለሚለው ብዙ የእግዚአብሔር ሰዎች የሚስማሙት ይሄ ሐሰተኛው ክርስቶስ ሰይጣን ከሰማይ ከወደቀ በኋላ ለምድርና ለባህር ወዮላቸው የሚለውን በሁለት አይነት መንገድ የሚያቀርቡት አሉ። አንደኛ ሴቲቱን ሲያሳድዳት ይታያል። ሴቲቱን ሲያሳድዳት ስለሚታይ ሴቲቱ አይሁዳውያንን እንደምትመለከት ባለፈው ተመልክተናል። እና ተሰዳ የምትሄድበት አገሮች እንዳሉ፣ ከተሞች እንዳሉ፣ ሞአብ የሚባሉት አገሮች፣ በነዛ በእስራኤል አካባቢ ያሉ አገሮች እስራኤላውያኖች ተሰደው በጭንቀት ሐሰተኛው ክርስቶስ መጨረሻ ላይ ከነሱ ጋራ የገባውን ቃል ኪዳኑን ሲያፈርስ የመጨረሻውን 3 አመት ተኩል ላይ ጭንቅና መከራ ሲደርስባቸው ይሸሻሉ። ያንን ሽሽት እንደሚያሳይ ምዕራፍ 12 እንደሚያሳይ ተመልክተናል። ሴቲቱ በእንደዚህ ያለው ሁኔታ መሸሿ የታላቁ ንስር ክንፍ ተሰጥቷት የሚለው እግዚአብሔር እስራኤልን ከግብጽ ምድር በንስር ክንፍ ተሸከምኳችሁ እንደሚል የእግዚአብሔርን እርዳታ እንጂ የሚያሳየው ሊትራል ክንፍ በላዋ ላይ እንደሚወጣ አይደለም። ደግሞ ማንዲስ ሴት አይደለችም። ሪፕረዘንት የምታረጋው አይሁድን በሙሉ ነው። ስለዚህ ሴቲቱ ከዛ በታላቁ መከራ ጊዜ ሸሽታ እንደምታመልጥ በማቴዎስ ወንጌል ምዕራፍ 24 ላይ ይሄ መከራ የሽሽት ጊዜ ለእስራኤል እንደሚደርስ ጌታ ኢየሱስ ክርስቶስ እንዴት እንደተናገረ እንመልከት። ማቴዎስ ምዕራፍ 24 ላይ ይሄንን በጥቂቱ እናያለን። ከ12 ጀምሮ ምን እንደሚል እንመልከት። ከ15 ጀምሮ እንመልከተው። እንግዲህ በነቢዩ በዳንኤል የተባለውን የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ ይላል። የጥፋት ርኩሰት በተቀደሰችው ስፍራ ቆሞ መታየት ማለት ብዙ የእግዚአብሔር ሰዎች የእስራኤልን መጎብኘት የሚያምኑ በሾ ዓመት የክርስቶስ መንግስት የአብርሃም ኪዳን የዳዊት ለዳዊት የተገባው የተስፋ ቃል ይፈጸማል ብለው የሚያምኑ ብዙዎቹ በርካታ የእግዚአብሔር ሰዎች አይሁዳውያኖች ዛሬ የሌላቸውን ቤተ መቅደስ በአንድ ወቅት በቅርብ ጊዜ ውስጥ ወደፊት ቤተ መቅደሳቸው ሊሰሩ እንደሚችሉ ይጠብቃሉ። ስለዚህ ሐሰተኛው ክርስቶስ በተቀደሰው ስፍራ ላይ እንደሚቆም ጌታ ኢየሱስ ክርስቶስ በዳንኤል የተባለውን እየጠቀሰ ነው የሚናገረው። ልብ በሉ፣ ዳንኤል ላይ የተነገረው ትንቢት የጥፋት ርኩሰት እስራኤላውያኖች ግሪኮች ይገዟቸው በነበረበት ጊዜ አንቲከስ ኤፒፋነስ የሚባል ይሄንን ድርጊት ፈጽሞ ነበር ቀደም ባሉት ጊዜያቶች። ነገር ግን በዚህ ጊዜ ሮማውያኖች ናቸው አይሁዳውያኖችን የሚገዟቸው። የጥፋት ርኩሰት በቤተ መቅደስ ገና አልደረሰም፣ ወደፊት የሚሆን እንደሆነ ይህን ትንቢት ይናገራል። ሐዋርያው ጳውሎስም በተሰሎንቄ መልእክት ላይ እና እኔ እግዚአብሔር ነኝ ብሎ በእግዚአብሔር ቤተ መቅደስ ራሱን የሚያቆም ሐሰተኛ የአመጽ ልጅ እንደሚነሳ ይናገራል። ጌታችን በዚህ ቦታ ላይ በዳንኤል የተባለውን የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ ይላል። ይሄ የሚሆነው ሐሰተኛው ክርስቶስ ከአይሁድ ጋር የገባውን ቃል ኪዳን በሰባቱ ዓመት ግማሽ ላይ ከሶስት ዓመት ተኩል በኋላ ቃል ኪዳኑን በገባ ሲያፈርስ ነው። ቃል ኪዳኑን የእስራኤል ጠላት ሲሆን ነው። ያን ጊዜ እስራኤላውያኖች ትልቅ መከራ ውስጥ ይገባሉ። አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ ይላል። በራእይ 12 ላይ ሴቲቱ ስትሸሽ የምናየው ይህንን ሽሽት ነው የሚያሳየው። በሰገነት ያሉ በቤት ያለው ሊወስዱ አይውረዱ ይላል። በርሻ ያለ ልብሱን ይወስድ ዘንድ ወደ ኋላ አይመለስ ይላል። ተመልሶ መትረፈ የለምና። በዚያች ወራት ለርጉዞች ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ልብ በሉ ወገኖቼ፣ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል። ታላቁ መከራ የሚባለው the great tribulation ይሄንን ያሳያል። እነዚያ ቀኖችስ ባጥሩ ስጋ የለበሰ ሁሉ ባልዳነም ነበር ይላል። ሐሰተኛው ክርስቶስ ሴቲቱን የሚያሳድደው በራሱ አይደለም። በራእይ 12 ላይ እንደወረደ እንዳየነው የሚጠቀመው ሐሰተኛውን ክርስቶስን ነው። ሐሰተኛው ክርስቶስ የሚባለውን ተጠቅሞ ነው ይሄንን የሚያደርገው። በዚያን ጊዜ በእስራኤል ህዝብ ላይ ይነሳል። ዲያብሎስ ይሄንን ሲያረክ ከሰማይ እንደተጣለ ሲያቅ የመጨረሻው ነገር ላይ እንደደረሰ ፍርዱ እንደደረሰ ሲያቅ በታላቅ ቁጣና ንዴት የመጨረሻውን ጥፋት ለማድረግ የሚነሳበት ጊዜ ነው። ያ ጊዜ እጅግ ዳርክ የሆነ ጊዜ ነው። የጨለማ ጊዜ ነው። ከባድ ጊዜ ነው። ጌታ ኢየሱስ ክርስቶስ ንብረታቸውን እንኳን ሰዎች ምንም ነገር ይዘው ወደ ከተማ ቤታቸው ገብተው ምናልባት ለገበያ ወጥተው ሊሆን ይችላል መለስ ማለት ማስፈልግ እስኪሆን መሸሽ እንዳለባቸው ነው የሚናገረው። ጴጥራ የምትባል ቦታ ሄደው እንደሚሰበሰቡ ብዙ የእግዚአብሔር ሰዎች ይጠብቃሉ። አይሁዳውያኖች ሁሉ ይሸሻሉ፣ ያመልጣሉ። ከዛ ነገር ግን ብዙዎቹ ያልቃሉ፣ ይጠፋሉ። በጣም በርካታ ይሆኑ እነዚህ ቀናቶች ባጥሩ እስራኤልን እንዳለ ኮምፕሊትሊ ዲስትሮይ ለማድረግ ሰይጣን የተነሳበት ጊዜ ነው። መቼም እዚህ ላይ ጻፍኩትን ማቴሪያል ሁሉ በእንደዚህ ያለ ጉባኤ ላይ ለማንበብ በጣም አስቸጋሪ ነው። በቀደም ባይብል ስተዲ ላይ ሳነብላቸው ነበር። አይሁዳውያኖችን ለማጥፋት ሰይጣን በአለም ላይ ሰራቸውን ስራዎች ሂትለርን ብቻ ነው ሰዎች የሚያስቡት። ወገኖቼ አንዳንዱን እንዲውስኪ ላምብብላችሁ። በጣም በጣም አስደናቂ ነው። ለምን እንደው አይሁዳውያኖችን ሁሉ መከራም ይቀበሉት? ለምን ይመስላችኋል? ለምን ይመስላችኋል? ለምን እንደው ይሄን ሁሉ ይቀበሉት? አዎ ሰይጣን አይሁዳውያኖች እግዚአብሔር የመዳን ተስፋ እንደሰጣቸው በአለም ላይ ለሰይጣን ኪሳራ የሆነውን ልጅ ወለደችውን ሴት ነው የሚያሳድደው። በመወለዷ የብቀላ መንፈስ ነው የሰይጣን መንፈስ። አያችሁት? እግዚአብሔር ይሄን እንድናስተውል ይርዳን። እስራኤላውያኖች የደረሰባቸውን መከራ ጥቂት ላሳያችሁ። በጣም ብዙ ነገር ነው የጻፍኩትና አንዳንዱ ለራስዮም ይገርመኛል በምን አቅም እንደጻፍኩት። እግዚአብሔር ይመስገን። ላውጣና ላሳያችሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ታላቁ ፍሬደሪክ በመባል የሚታወቀው ሰው በፍርድ ቤት ቀርቦ በነበረበት ወቅት መጽሐፍ ቅዱስ የእግዚአብሔር ቃል ለመሆኑ አንድ ማስረጃ እንዲያቀርብ ሲጠየቅ የመለሰው መልስ ክቡርነቶ አይሁድ ብሎ ማስረጃው እሱ እንደሆነ ተናገረ። በእውነት እኔ ራሴ እንደሚገባኝ የእስራኤልን ሕዝብ ታሪክ በማየት የመጽሐፍ ቅዱስን እውነተኛነት ማየት ይችላላችሁ። ለምን ብትሉ አይሁዳውያኖች የደረሰባቸው መከራ በሙሉ እንደ ተጻፈው እንደ ነቢያት ቃል ሆኖ እናያለን። አይሁዳውያን ከተቀበሉት መከራና ከደረሰባቸው ጥፋት ጋር ተነጻጽሎ እንዴት እዚህ ሊደርሱ እንደቻሉ ሲታይ መጽሐፍ ቅዱስ ለነርሱ ከሚናገረው የተስፋ ቃል ውጪ ማንም ሰው ምንም ምክንያት ሊያገኝለት አይችልም። በዓለም ላይ any nation በእስራኤል ሕዝብ ላይ የደረሰውን የሚመስል መከራ ያየ ማንም የለም። ምንም እንኳን መሲሁን ጌታን ባለመቀበላቸው ብዙ መከራ ቢቀበሉም ሰይጣን እነርሱን በማጥፋት የመጽሐፍ ቅዱስን ጠቃሚነት ባዶ ለማድረግ ምክንያት እንደሚፈልግ የታወቀ ነው። አይሁዳውያን ነቢያት መላው የእስራኤል ሕዝብ የጌታን ቃል ለማስተላለፍ መሲሁ የሚመጣበትን ዘርና ሁኔታ ለማመቻቸት በእግዚአብሔር እጅ የተያዙ መሳሪያዎች እንደሆኑ በግልጽ እንድንረዳ እንሆናለን። እነርሱ ይላል ሐዋርያ ጳውሎስ እስራኤላውያን ናቸውና ይላል። ልጅነት፣ ክብር፣ ኪዳን፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋው ቃላት ለነርሱ ናቸው፣ አባቶች ለነርሱ ናቸው፣ ከነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ የተባረከ ለዘላለም የተባረከ አምላክ ነው አሜን ይላል። ብሉይ ኪዳንን ያገኘነው ከነሱ ነው። የመቅደስ ሥርዓት የነሱ ነው። አባቶች የነሱ ናቸው። ነቢያት የነሱ ነው። ኢየሱስ በነሱ በኩል ነው የመጣው። የተስፋው ቃላት ለነርሱ ናቸው ይላል ጳውሎስ ነው ይሄን የሚለው። አንዳንድ ሰዎች አይሁዳውያን እግዚአብሔር አይሁዳውያንን ለምን መረጠ ብለው ይጠይቃሉ። አይሁዳውያን የተመረጡት የአብርሃምን በረከት ወደ አሕዛብ ለማስተላለፍ የበረከት ተቀባይና አስተላላፊ እንዲሆኑ ነው። ታማኝ አልሆኑ እንዲ ያሉት ኃላፊነታቸውን የተጠሩበትን እንዲ ብለው ክርስቶስን በመስቀላቸው የተቀበሉት መከራ እንዴት እግዚአብሔር ሲሪየስ አምላክ እንደሆነ ያሳያል። በብሉይ ኪዳን በነበረው ቃል ኪዳን መሰረት ህይወታቸው ታሪካቸው ብዙ ኃላፊነትን የሚያቀፍ እንደነበር መዘንጋት የለብንም። ኃላፊነት ላይቸው ላይ ነበር። ከእግዚአብሔር የተቀበሉትን ይህንን ታላቅ ኃላፊነት ካለመወጣታቸውም በላይ የዓለም ሁሉ አዳኝ በመሆን የተገለጠውን ጌታቸውን ሰቀሉት። ደሙ በእኛና በልጆቻችን ይሆናሉ። ጌታችን ለሞት አሳልፎ ሲሰጡ ጲላጦስ ምንም ለሞት የሚገባ በደል አላገኘውበትም እያለ እጁን ሲታጠብ ደሙ በእኛና በልጆቻችን ይሆናሉ። ክፉ ምርጫ። ጌታ ኢየሱስ እስኪወለድ ድረስ በብሉይ ኪዳን ህግና ሥርዓት በሞግዚት ሲጠበቁ ከቆዩ በኋላ ሰማያዊ በሆነ የልጅነት ስልጣን የእግዚአብሔር ልጆች ሊያደርጋቸው የሚችለውን መሲህ ካዱት። እኛ ለመዳን የተሰጠን ነገር ተጠንቅቀን እንድናይ ትምህርት ይሆናል። ኢየሱስን ማግኘታችንን በታላቅ ትህትና እንድንጠብቅ እግዚአብሔር እንድናስተውል ያርጋል። ከመንፈሳዊም ሆነ ከማንኛውም ባርነት ነጻ የሚያወጣቸውን ጌታ አናምንህም። እኛ ማንንም ባሪያ አይደለንም፣ ያንተ ነጻውጭነት አንፈልግም አሉት። በብሉይ ኪዳን በዘዳግም የተጻፈው የሕጋቸው እርግማን በላያቸው ላይ ፈሰሰባቸው። ዘዳግም ላይ ብትመለከቱ ዘዳግም ምዕራፍ 27 28ን ብትመለከቱ እንዴት የሚያሰቅቅ እርግማን ነው። ረጅም ምዕራፍ ስለሆነ ለማንበብ ጊዜ በጣም ሰፊ ጠይቃል። ፕሊስ አንብቡት፣ ፕሊስ አንብቡት። ከእስራኤል ህዝብ ታሪክ ጋራ ቁጭ አርጋችሁ ብታስተያዩት ሊትራሊ ተሸክመው ያዙት የሚያነቡት መጽሐፍ እርግማን በላያቸው መጥቷል። አንድ አይሁዳዊ ሰው ይህንን እርግማን አስመልክቶ ለስፔን ንጉስና ንግስት ሲናገር እንደዚህ አለ፣ ልትረግሙን አትችሉም በላያችን በረከት አለብን፣ ደግሞም ልትመርቁን አትችሉም በላያችን እርግማን አለብን ይላል። አይሁዳውያኖች ለእግዚአብሔር በረከት የሚያገኙት እሱ ባለው መንገድ ከመጡ ነው። እንዲህ ቢሉት ምንም ነገር ማንም ቢያደርግላቸው አይድኑም። ለምን? ይሄ በእግዚአብሔር የታዘዘ እንደሆነ ይሄ አይሁዳዊ ተናገረ። ይህም ሁሉ ሆኖ ጥቂት በጥቂት በዚህ ጌታን ከመቀበላቸው በስተቀር አይሁዳዊነት ከክርስትና ጋር የተጣላ እምነት ሆኖ እንዳለ እንመለከታለን። ዛሬ በእስራኤል ምድር ክርስቲያኖችን ያሳድዳሉ። በነገራችን ላይ የደረሰባቸው መከራ ሁሉ በጎላ ደረጃ አምላካቸውን ፊት በንስሐ እንዲፈልጉ አላደረጋቸውም። እስካሁን ድረስ በጣም ጠንካራ ልብ አላቸው። በዘፍጥረት ምዕራፍ 3 15 በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነት አኖራለሁ በማለት ጌታ ከተናገረበት ጊዜ አንስቶ ሰይጣን ጠላቱ የሚሆነውን ጭንቅላቱን የሚቀጠቅጠውን ዘር ለማጥፋት በብሉይ ሲታገል ነው የኖረው። መጨረሻ ላይ ኢየሱስ ድል አድራጊ ሆኖ ወደ አባቱ አረገ። ክብር ለእግዚአብሔር ይሁን። ጥንት ገና ከመሰረቱ አይሁዳውያን ለማጥፋት ጸረ አይሁድ በሆነ የጥፋት ዓላማ የተሞሉ መሪዎችን በመጠቀም ሰይጣን ብዙ ሲሰራ ነበር። በ1548 ዓመተ ዓለም የግብፁን ፈርዖን ቀዳማዊ አሚኖቶፕን በመጠቀም አይሁዳውያንን ጨርሶ ለማጥፋት የተሞከረው ሰይጣናዊ ዓላማ ሳይሳካ እንደቀረ ታሪክ ይመሰክራል። ወንድ የሚባል ሁሉ የተወለደ እንዲጠፋ የአሚኖቶፕ የጥፋት አዋጅ በታወጀበት ዘመን ሙሴ ተወለደ። እግዚአብሔር እስራኤልን ታድጎ ከግብጽ ምድር አወጣቸው። በ722 ዓመተ ዓለም አሶራውያን እስራኤልን ለማጥፋት የሰሜኑን ክፍል 10 ነገድ በግዞት በማፍለስ ሰማርያን ሰው አልባ በማድረግ የሰሩትን የጌታ ቃል ምናነበውን መጽሐፍ ቅዱሳችን ላይ አለ። በዚህ ድላቸው የተመጻደቀው የአሶሩ ሰናክሬብ ይሁዳን እንዲሁ ለማድረግ በ701 ዓመተ ዓለም የሞከረው ሙከራ ሳይሳካለት ቀርቶ በጌታ ታላቅ ጥበቃ ኢየሩሳሌምና ይሁዳ እንደተረፉ በብሉይ ኪዳን እናነባለን። እንዳለ የደቡቡን ክፍል ዶጋመድ ሊያገባ ነበር የፈለገው፣ ግን ተረፉ። የደቡቡ ክፍል 2 ነገድ ያህል አትሊስት ተረፈ። በ586 ዓመተ ዓለም ባቢሎን ይሁዳን በመውረር በተከታታይ ባደረሱት ጥፋት አይሁዳውያንን ምርኮ በማድረግ ቤተ መቅደሱን በማፍረስ ምን ያህል በእስራኤል ላይ እንደሰለጠኑ ምናነበው ታሪክ ነው። የዳንኤል ትንቢት፣ የሕዝቅኤል ትንቢት፣ የነህምያ፣ የነዕዝራ መጽሐፍ፣ አስቴር፣ ያን ሁሉም ያሳየው ያ ነው። ጌታ በምህረቱ ባደረገው ቸርነት ከሰባ ዓመት በኋላ አይሁዳውያን ወደ አገራቸው ከሰባ ዓመት በኋላ በመመለስ የፈረሰውን ቤተ መቅደስ የኢየሩሳሌም ቅጥር በማደስ መልሶ በመገንባት እንደ ታደሱ እንመለከታለን። ቤተ መቅደሱ እንዴት እንደተሰራ፣ በምን አይነት ሰልፍ ጭንቀት ውስጥ እንደነበሩ፣ ምንድነው ወደዛ የሚሰበስባቸው፣ ለምን እዛው ያሉበት ተሞልቶላቸው አይኖሩም። እግዚአብሔር ጉዳይ ካል ያለውን ህዝብ ከዛ ጉዳይ ጋር ያስተሳስረዋል። ገመድ አለው እግዚአብሔር፣ ከዛ ገመድ መውጣት አይቻልም። በዚያ በባቢሎን የንጉስ አርጤክስስ ዋና ሚኒስቴር በነበረው በሃማ አማካኝነት አይሁዳውያንን ለመደምሰስ የወጣ አዋጅ ትዝ ይላችኋል። መጽሐፍ አስቴር ያንን ይናገራል። በእግዚአብሔር ታላቅ ቸርነት እንዴት እንደከሸፈ እናቃለን። ሃማ ተሰቀለ፣ እስራኤል ተረፉ። እግዚአብሔር እንዴት እንደታደጋቸው። በ169 ዓመተ ዓለም ከአሌክሳንደር ሞት የተነሳ በፈራረሰው በግሪክ ግዛት በሶሪያ ክፍል የተነሳው አንቲከስ ኤፒፋነስ የተባለው ቅድም የነገርኳችሁ ሶሪያዊ መሪ ነበር። የአይሁድን እምነት የአምልኮ ስርዓት በግሪክ ባህልና ወግ እንዲሁም በጣዖት አምልኮ ለመተካት አይሁዳውያን ከህሊና የተነሳ ሊታዘዙ የማይችሉትን ህግና ደንብ በማውጣት ምን ያህል አይሁዳውያን እንደጨረሰ ታሪክ ብትመለከቱ ይሰቃቸዋል። አንቲከስ የሚያራምደው ዓላማ ድራሹ ጠፍቶ ሲፈራርስ፣ የርሱ መንግስት ሁሉ ሲፈራርስ፣ አይሁዳውያን ግን የረከሰውን ቤተ መቅደስ አድሰው በመድራቸው እስከ ጌታ መወለድ ድረስ እንደነበሩ እናያለን። አቤት! በ70 ዓመተ ምህረት የሮማ መንግስት በቲቶ አማካኝነት ኢየሩሳሌምን በጠንካራ ሁኔታ በመክበብ በሚሊዮን የሚቆጠሩ አይሁዳውያን እንደጨፈጨፈ፣ ብዙዎች በባርነት ተግዘው እንደተወሰዱ ይታወቃል። ምንም እንኳን ቲቶ ያፈረሰው ቤተ መቅደስ ዛሬ በዜናስ የምትመለከቱ ቲቶ ያፈረሰው ቤተ መቅደስ ፍርስራሽ ነው። ምንም እንኳን አይሁዳውያን በምርኮና በባርነት ከምድራቸው ተግዘው ቢወሰዱም በሄዱባቸው አገሮች ሁሉ እምነታቸውን በመጠበቅ በብዙ መከራ እንደጸኑ ታሪክ ይመሰክራል። ጆሲፈስ የተባለው አይሁዳዊ ታሪክ ጸሐፊ እሱን እየጠቀሱ ብዙ ሰዎች ይናገራሉ። ኢየሩሳሌም በሮም በተያዘችበት ጊዜ 1,000,000 አይሁዳውያን እንደተገደሉ፣ 97,000 የሚሆኑት ምርኮኞች ሆነው እንደተወሰዱ ይናገራል። ወገኖቼ በ135 ዓመተ ምህረት አይሁዳውያን በሮም መንግስት ላይ ባስነሱት አመጽ የሮም ንጉስ የነበረው ሃድሪያን የአይሁዳውያኑን አመጽ በመደምሰስ የአይሁድን እምነት መለማመድ ወንጀል እንዲሆን የሚያደርግ ህግ አወጣባቸው። ንጉስ ሃድሪያንና ያወጣው ህግ ከንቱ ሆኖ ሲቀር አይሁዳውያን ግን እምነታቸውን እስካሁን ድረስ ይዘዋል። ይህ ታምር አይደለም? በ339 ዓመተ ምህረት ዳግማዊ ቆስጠንጢኖስ የተባለው ንጉስ አይሁዳውያን ክርስቲያኖችን ማግባት ህገወጥ እንደሚሆንባቸው አወጀ። በ438 ዓመተ ምህረት ዳግማዊ ቴዎዶሲየስ የሚባል አይሁዳውያንን በየትኛው የሮም ግዛት ውስጥ አይሁዳውያን ከነበራቸው ስልጣን እንዲወርዱ አዘዘ። ተጽዕኖ፣ ስደት በብዙ አይነት። በ531 ዓመተ ምህረት ጁስቲኒያን የተባለው የሮም መሪ የቴዎዶሲያስን አቋም በመውሰድ አይሁድን ከስልጣን ከማውረዱም በላይ በፍርድ ቤት በክርስቲያን ላይ ለምስክርነት እንዳይቆሙ በህግ ተከለከሉ። በ630 ዓመተ ምህረት ሄራክሌስ የተባለ ሰው የቢዛንታይን ንጉስ ወደ ፍልስጤም ሰርገው የገቡ አይሁድ ላይ የሚያደርገውን ጭፍጨፋ በሚስጥር በመደገፍ አበረታታ። በ722 ዓመተ ምህረት ሳልሳዊ ንጉስ ሊዮ የሚባል አይሁዳውያን ሁሉ ክርስቲያን እንዲሆኑ አዋጅ አወጣባቸው። የሮም መንግስት በነበረበት ዘመን ሁሉ አይሁዳውያን የማይፈለጉ ዜጎች ሆነው በብዙ ይንገላቱ ነበር፣ ይጠሉ ነበር። እኛ ጋር ራሱ አይደለም እንዴ እናቃለን? ቡዳ ይባሉ ነበር። እስልምና እያየለ ሲመጣ በስፔን ግዛት መሪ የነበረው ግራናዳ የሚባል በዚያ ይኖሩ የነበሩትን በአንድ ቀን 4,000 አይሁዳውያኖችን ጨፍጭፏል። በአንድ ቀን 4,000 በ1149 ዓመተ ምህረት አብዛኛውን የስፔን ክፍል ይቆጣጠሩ የነበሩት እስላሞች በስፔን ይኖሩ የነበሩትን አይሁዳውያን እስላም ሴይንን ውጡ በማለት ያስገድዷቸው ነበር፣ ያስወጧቸው። ከዛ አይሁዳውያን ይጨፈጭፉ የነበሩት በእስላሞች ብቻ ሳይሆን የመስቀል ጦርነት ያካሄዱ በነበሩ አውሮፓውያኖች ክርስቲያኖች ሁሉ ይገደሉ ነበር። ለክርስቶስ ጠላቶች እንዳንበሳ፣ ለክርስቶስ ወዳጆች እንደ በግ ናቸው የተባሉት። አያችሁት? ዘ ናይትስ ኦፍ ቴምፕላር የሚባሉ እነዚህ ታሪካቸው በጣም የታወቁ ብዙ ፊልም የተሰራባቸው ነ ለእግዚአብሔር ቸርነት ያደረጉ የመሰላቸው አይሁዳውያን ከትመው በሚኖሩባቸው ስፍራዎች የሄዱ ይጨፈጭፏቸው ነበር። በአውሮፓ የነበሩ አይሁዳውያን ዘናይትስ ሲመጡ ምን እንደሚያደርሱባቸው ከማወቃቸው የተነሳ በስቃይ ላለመሞት ሲሉ በብዛት ይሆኑ ራሳቸው በራሳቸው በመሰዋት የክብርና የሰላም ሞት እንዲሞቱ ራሳቸውን ያጠፉ ነበር። The Knights of Templar ሲመጡ አረመኔዎች ናቸው። እነዚህ እኮ የመስቀል ጦርነት እኮ ታጋይ የሚባሉ ናቸው። የሚደርስባቸውን ስቃይ በእነሱ እጅ እየተሰቃየን ከምንሞት ይያሉ ራሳቸውን ይገሉ ነበር። ዮርክ በሚባለው ከተማ ይኖር የነበረ አንድ አይሁድ ረቢ ከ500 ተከታዮቹ ጋር ሆኖ ከተከበቡበት ማምለጥ ሲያቀታቸው እርስ በርሳቸው በመተራረድ ሲያልቁ መምህራቸው ራሱን በመጨረሻ በመግደል እንዳለቁ ታሪክ ይናገራል። This is history. በ1096 በአውሮፓ ይኖሩ ከነበሩት አይሁዳውያን መካከል የጥምቀት ስርዓት አንፈጽምም ያሉትን ሁሉ ለማጥፋት ከነበረው ቅድ የተነሳ የመስቀል ጦርነት ተጀምሮ ነበር። ዳግማዊ ሄነሪ የተባለው የእንግሊዝ ንጉስ ላካሄደው የመስቀል ጦርነት ወጪ መሸፈኛ እንዲሆን አይሁዳውያኖቹ 60,000 የእንግሊዝ ፓውንድ እንዲከፍሉ አስገድዷቸው ነበር። ቀዳማዊ ንጉስ ኤድዋርድ በነገሰ በ1272 ዓመተ ምህረት ላይ አይሁዳውያን ያላቸውን ንብረት ሁሉ የእንግሊዙ ንጉስ የግል ንብረቱ እንደሆነ ቆጠረ። ንብረታቸውን ዘረፉት። ኤድዋርድ በ16,000 የሚሆኑ አይሁዳውያን ከእንግሊዝ አገር ጠራርጎ አስወግዷል። ወገኖቼ አስቡ እስቲ፣ ከዚህ ከዲሲ ኢትዮጵያውያኖች እንዳለ ተጠራርጋችሁ ውጡ ብትባሉ አንፈልጋችሁም ድራሻችሁ ይጥፋ ብንባል የት ሄዳላችሁ? Where do you go? Imagine ይሄ ማነብላችሁ ነገር የፈጠራ ታሪክ አይደለም፣ የፈጠራ ቁጥር አይደለም። ወገኖቼ እንድታስቡ ነው። የሚነገረው ነቢያቶች የተናገሩት ትንቢት በእነዚህ ባነበብኩላችሁ ታሪክ ሁሉ ከተፈጸመ ታላቁ መከራም ይፈጸማል። ይሄ ዝም ብሎ ሊሆን የሚችል ታሪክ አይደለም። ዝም ብሎም ይሆን አይደለም። እግዚአብሔር ማስተዋልን ይስጠን። ኤድዋርድ ካስወጣቸው በኋላ ለ400 ዓመታት ያህል አይሁዳውያን የሆኑ ሰዎች ማናቸውም የእንግሊዝን አገር በእግራቸው እንዳረግጡ ተደርገዋል። የሮማ ካቶሊክ ቤተክርስቲያን በ1215 ዓመተ ምህረት ገደማ አይሁዳውያን የአይሁድነት መለያ ምልክት በላያቸው እንዲያረጉ ልክ ሂትለር አረገ እንደሚባለው አስገደዷቸው። ከፈረንሳይም በአራተኛው ፊሊፕስ ትዛዝ እንዲወጡ ተደርገው ነበር። በ1306 የኢየሩሳሌምን መፍረስ በጾም እያከበሩ በነበረበት አንድ ጧት ላይ በፈረንሳይ ይኖሩ ከነበሩት አይሁዳውያን መካከል 100,000 የሚሆኑት ንብረታቸውን በሙሉ ተገፈው መንግስት ኮረሳቸው በኋላ ከፈረንሳይ ምድር ተባረሩ። ምን ይመስላችኋል? አስደነግጥም ይሄ። ከአስር ዓመት በኋላ ወደ ፈረንሳይ ለመመለስ ሲፈቀድላቸው ጋጦጦችና መረን እረኞች በአይሁዳውያን ላይ ዘምተው አጠፏቸው ሲመለሱ። እንደገና በ1683 አይሁዳውያን ከፈረንሳይ ከቅኝ ግዛቶቿ ሁሉ እንዲወጡ ሲደረጉ ያ ሁኔታ የተለወጠው በ1723 ዓመተ ምህረት ብቻ ነበር። በ1475 ዓመተ ምህረት ትሬንት በሚባል የጣሊያን ከተማ ይኖሩ የነበሩ አይሁዳውያን ሁሉ ተገደሉ። በአጠቃላይ ሲታይ አይሁዳውያን የውሃ ጉድጓድ በመመረዝ ክርስቲያን ሴቶችን በመዳፈር እንዲሁም ሕፃናትን መስዋዕት ያደርጋሉ በመባል ይከሰሱ ነበር። ፍርድ ከመሰጠበት አዳራሽ ከመሬት በታች ባለ መንገድ ውስጥ እንዲሄዱ እየተገደዱ ከመሬት በታች የብረት ወይዘሮ በመባል ከመጣራው በሴት መልክ ከተሰራ የብረት መቀርጠፊያ ውስጥ እየተከተፉ ይገደሉ ነበር። የብረት ወይዘሮ ቅርጽ ነው እና ብዙዎች ምን ይላሉ፣ በማርያም መልክ ነው የተሰራው፣ የማርያም ጣላት እንደሆነ አርገው ነው የሚወስዷቸው። እና ይከፈታል፣ ሲዘጋ ይቀረጣጥፋቸዋል። ውስጡ ስለታም ሰይፍ አለ እና ከስሩ ጉድጓድ አለ፣ እዛ ውስጥ ይገባሉ። አይሁዳውያኑ ወደ ብረቱ ሲቀርቡ ብረቱ ይከፈትና ወደ ውስጡ ሲገቡ በብረቱ ምስል ውስጥ ባሉት ስለታ ምስማሮች እየተከተፉ ከሞቱ በኋላ ብረቱ ሲከፈት ከበታቹ ባለው ጥልቅ ጉድጓድ ውስጥ በመግባት የተቀረጣጠፈው ሰውነታቸው ይጣል ነበር። It's horrible አይደል? ይሄ ሁሉ ሪያሊቲ ነው ወገኖች። ወደ ክርስትና እምነት የመጡት የተኮነኑ እየተባሉ ይጠሩ ነበር። በ1479 ስፔን ከሃዲ የሚባሉትን አይሁድና የካቶሊክ ቤተክርስቲያን የምትጠላቸው አሰተኞች ሁሉ እየተመነጠሩ እንዲወገዱ ታቀደባቸው። በ1492 የስፔን ንጉስ የነፍስ አባት በነበረው የካቶሊክ ቄስ አማካይነት 300,000 የሚሆኑ አይሁዳውያን የሚሄዱበትን ሳይወቁ ሳይመርጡ ከስፔን በመባረር አስፈሪ የሆነ ዓላማ የሌለው ጉዞ እንዲጓዙ ተገደዱ። 300,000 ሰዎች። ይህንን አዋጅ ለማስለወጥ አንድ አይሁዳዊ 600,000 ክራውን ለመክፈል ሐሳብ ለመሪዎቹ አቅርቦ ንጉስና ንግስቲቱ ሊቀበሉት አዘንብለው ነበር። በዚህ ሁኔታ ላይ እንዳሉ የመስቀል ምልክት ያዘ አንድ የስፔን መርማሪ በሐፍረት በተያዘው ንጉስ ፊት በመቆም አያደል ምን አለ? ይሁዳ በ30 ዲናር አሳልፎ የሸጠውን ተመልከቱ አለ ንጉሱ። ያኔ ካቶሊክ ቤተክርስቲያን ማለት እምነት ማለት ነገስታቶቹም የሚፈሩበት ጊዜ ነው። ተመልከቱት 600,000 ዶላር እንትን ዲናር ተቀብሎ ነጻ ሊያወጣቸው ነው ያለ ተመልከቱት ሲለው ሐሳቡን ቀይሮ በሉጡ አላቸው። እናንተ ደግሞ አሁን ከፍ ባለ ዋጋ እየሸጣችሁት ከእግዚአብሔር ጋር በዋጋ ትደራደራላችሁ አሉ። ጩኸቱን ሲያሰማ መሪዎቹ በሰውየው ፊት በመንቀጥቀጥ አይሁዳውያኑ እንዲባረሩ አደረጓቸው። በ1506 ዓመተ ምህረት በፖርቹጋል ተሰደው የሚኖሩ አይሁዳውያን ተለቅመው ተጨፍጭፈዋል። በስፔን የነበረው የጥፋት ውሳኔ በፖርቹጋሉም እንዲደገም ተደርጓል። ከ200 ዓመት በኋላ እንኳን ስፔን ለአይሁዳውያን ያላትን አመለካከት ጨርሶውንም ሳትቀይር ለረጅም ጊዜ ቆይታለች። በ1648 በመቶ ሺህ የሚቆጠሩ አይሁዳውያን በሆላንድ ተጨፍጭፈዋል። 1448 እስከ 1450 ጥቁር ሞት የተባለው ወረርሽኝ በተነሳበት ጊዜ አውሮፓ ውስጥ አይሁዳውያን የበሽታው መንስኤ ናቸው እየተባሉ በያሉበት እየተከተሏቸው ሰለባ ሲያደርጓቸው ነበር። ውድ ወገኖች አንድ ርዕስ አለ እዚህ ላይ አወጣሁት። እርግቦች ወደ ቤታቸው እንደሚበሩ ይላል። ኢሳይያስ 60 ላይ ከ8 እስከ 9 እርግቦች ወደ ቤታቸው እንደሚበሩ እነዚህ እንደ ደመና የሚበሩ እነማን ናቸው? እርሱም አክብሮሻልና ለአምላክሽ ለእግዚአብሔር ስምና ለእስራኤል ቅዱስ ልጆችሽንም ከሩቅ ከነርሱም ጋርም ብራቸውና ወርቃቸውን ያመጡ ዘንድ ደሴቶች የተርሴስ መርከቦች አስቀድመው ይጠባበቁሻል። እርግብ በባህሪዋ የቱንም ያህል ከቤቷ ርቃ ብትሆን ዞራ ዞራ ቤቷ የመመለስ ፍላጎቷ ብርቱ ነው። እስራኤላውያንም ወደዚህ ደረጃ ለማምጣት የደረሰባቸውን መከራ ጌታ እንደተጠቀመ ታሪካቸው በገሃድ ያሳያል። ከየት መጡ እነዚህ ሁሉ አይሁዳውያን ዛሬ መንግስት የመሰረቱት? ከዚህ ሁሉ ጭፍጨፋ የተረፈው እንዴት ተሰበሰቡ? ሂትለር እና አውሮፓ የሰሩትን ግፍ ብታነቡ ራሱን የቻለ ሌላ ታሪክ ነው። እንዴት ታሪካቸው ወደዚህ ደረጃ መንግስት እንደሆኑ ላንብብላችሁ አንዳንድ ጥቂት ማስታወሻዎች። የጽዮናዊነት እንቅስቃሴ መስራች የሆነው ቴዎዶር ሄርዘል ለአይሁዳውያን የራሳቸው የሆነ መኖሪያ እንደሚያስፈልጋቸው ከማመኑ በፊት በአውሮፓም ሆነ በመላው ዓለም የደረሰባቸውን መከራ ለማጥፋት አይሁዳውያን ሁሉ የካቶሊክን እምነት እንዲቀበሉ ቢደረግ ምናልባት መከራው ይቆም ይሆናል የሚል ግምት ያደረበት ሰው ነበር። አይሁዳዊ ነው እሱ ራሱ። አግኖስቲክ ነው። እግዚአብሔርን የሚያምን ሰው አይደለም። ይህን ሁሉ ግን ታሪክ ግን አይሁዳዊ የሆነ ሰው እኔ እንኳን በልቤ ውስጥ አለ እንኳን አይሁዳዊ የሆነ ኢማጂን ሁሉ ታሪክ በውስጡ የወደቀበት ሰው እና ይሄ ሰው ይህንን ነገር እንደ ምርጫ አድርጎ በልቡ ያስብ ነበር። ይህ ግምት አይሁዳውያኖች ካቶሊክ ቤተክርስቲያን አውሮፓን ሁሉ ዶሚኔት ያደረገችበት ጊዜ ስለነበር ካቶሊክ ከሆኑ ሰላም ያገኛሉ ብሎ ያስብ ነበር። ይህንን ግምት እርግፍ አድርጎ የተወ ድሬፊውስ በሚባል አይሁዳዊ በሆነ አንድ ፈረንሳዊ የጦር መኮልል ላይ የደረሰውን ታሪክ ከተመለከተ በኋላ ነው ሐሳቡን የቀየረው። ፈረንሳዊው መኮንን ለጀርመን መንግስት ሰልልሃል በሚል ክስ ተከሶ ምንም ባላጠፋ ወንጀል ታስሮ ከቆየ በኋላ ንጹህ ሰው መሆኑን የተረዳ ሰው ባደረገው ጥረት ጉዳው ለሶስተኛ ጊዜ በፍርድ ቤት እንዲታይ ተደርጎ ነጻ ሆነ። ይህ መኮንን ወደ ቀድሞ ስራው እንዲመለስ በተደረገበት ወቅት ጸረ አይሁድ እንቅስቃሴ በአውሮፓ የተጋጋለበት ወቅት ነበር። ይህንን ጉዳይ ባንክሮ ይከታተል የነበረው ቴዎዶር ሄርዘል ፈረንሳውያን ሰላባዊ ሰልፈኞች ወይም የሚገሉ ነፍሰ ገዳይ ሆኑ ሰልፈኞች ሞት ለአይሁድ የሚል መፈክር እያሰሙ ሲጮሁ በማየቱ አመለካከቱ ጨርሶንም ተቀየረ። ይህን ጊዜ ብትመለከቱት በታሪክ ሂትለር አይሁዳውያኖችን የሚጠላው አንደኛ ሰላዮች ናቸው እያለ ነው። ሂትለርና ፈረንሳይ ጠበኞች ናቸው፣ ፈረንሳይም እነሱኑ ሰላዮች ናቸው ይላል። ሁሉም ጠላቱ የሚያደርገው ማንም ወዳጅ የሌለው ህዝብ፣ ምን አይነት ነገር ነው ይሄ? እንደዚህ ያለ ታሪክ በምድራችን የሆነ እንዴ ዝም ይባላል? ወገኖቼ እንዲችላ ይባላል? ይሄኮ ድንቅ የሆነ እንቆቅልሽ አስገራሚ ነገር ነው፣ ችላ የሚባል ነገር አይደለም። ሄርዘል ይህንን ካየ በኋላ አይሁዳውያን አለ ሐሳቡን ቀይሮ የራሳቸው የሆነ ሀገር እንደሚያስፈልጋቸው በመገንዘብ ይህንን ነገር ተግባራዊ ለማድረግ ብሎ የጽዮናዊነት እንቅስቃሴ ጀመረ። እግዚአብሔርን የሚያምን ሰው አይደለም። ይሄን ታሪክ ይሄን ግፍ ከማየቱ የተነሳ ሄርዘል አይሁዳውያን አይሁዳዊነታቸውን ችግርና ስደት ሳያመጣባቸው ያለምንም ስጋት የሚኖሩበት አገር ያስፈልጋል ብሎ በጽኑ አመነ። ብዙዎች ይህንን ሐሳብ ሲሰሙ አብድሃል ይሉት ነበር። አስቡ፣ የት አገር ነው እሱ አገራቸው? የት ነው እሱ አገራቸው? ጎሬላ ፋይተር የላቸው? ምን የላቸው? እንዲህ አገር በአንድ ጊዜ ባንዲራ ሰቅሎ አገር እንዴት ነው የሚባለው? የት ነው እሱ አገር የሚኖራቸው? አውሮፓ። ያ ሁሉ ህዝብ እንደ ከብት እየተነዳ ውጣ የሚባልበት የሚነዳበት አገር የት ነው የሚገቡት? ሚድል ኢስት። ያ ሁሉ ጭፍጨፋ ተደርጎባቸው የተሰደዱበት አገር እንዴት ሊሆን ይችላል? አብድሃል ቢሉት ድንቅ እንዳይመስላችሁ። በነቢያት የተነገረውን ትንቢት ለመፈጸም ጌታ የሚጠቀምባቸው ሰዎች እንዴት እንደሚነሱ፣ መሳሪያ እንዴት እንደሚያደርጋቸው ያስደንቃል። ሄርዘል እግዚአብሔር የሚፈራ ሰው አይደለም፣ አይሁዳዊ ነው። ክርስቲያንም አይደለም፣ አይሁዳዊ እምነቱንም አይለማመድም፣ አግኖስቲክ ነው። ግን እዚህን ሰው ሐሳብ እግዚአብሔር ተጠቀመ። ፈርዖኖችን ተጠቅሞ የለም እንዴ? የባቢሎንን ነገስታት ተጠቅሞ የለም እንዴ? እግዚአብሔር ሁሉን ይጠቀማል። ሰባ ሰገልን ያሰገደ ጌታ እኮ ነው። ሄርዘል በጌታ ቃል ላይ የተፈጸመውን ትንቢት የሚያምን ሰው አልነበረም። በቅዱሳት መጽሐፍ ትንቢት እየተመራ ያደረገው እርምጃ አልነበረም። እንዲያው መንፈሳዊ አቋም የሌለው እግዚአብሔርን የማያምን ሰው እንደነበረ ይታያል ታሪኩ። እስራኤልን ከተበተኑበት ሁሉ ተሰብስበው ወደ አባቶቻቸው ሀገር ሊሰበስባቸው የፈለገው የምህረት ጌታ በነቢያቱ የመሰብሰባቸውን የምስራች ገና ከጥንት ተናግሮ ስለነበር ቃሉን ሊፈጽም ኃያል ነው። በኢሳይያስ 11 ላይ ከ11 እስከ 12 ብታነቡ ስለዚህ ቃል እንዲህ የሚል እናያለን። በዚያን ቀን እንዲሆናል የቀረውን የህዝቡን ቅሬታ ከአሶር፣ ከግብፅ፣ ከጳጥሮስ፣ ከኢትዮጵያ አይናችን አይቶ የለም እንዴ? ታሪክ በማን ጊዜ? በደርግ ጊዜ መጨረሻው ላይ ቤት በኩል አክራሪ እስላም በሚገዛበት በሱዳን እግዚአብሔር ሊሰራ ካለ በማዕበል መንገድ አለው፣ በእሳት ውስጥ መንገድ አለው። ከኤላም፣ ከሰናዖር ምድር፣ ከሐማት፣ ከባህር ደሴቶች ይመልስ ዘንድ ጌታ እንደገና እጁን ይገልጣል። ነቢያቶቹ ከሩቅ በትንቢት ቴሌስኮፕ እያዩ ይናገሩ ነበር። ለአሕዛብ ምልክት ያቆማል፣ ከእስራኤልም የተጣሉትን ይሰበስባል፣ ከይሁዳም የተበተኑትን ከአራቱ የምድር ማዕዘኖች ያከማቻል። ኢሳይያስ ይህንን ትንቢት ከባቢሎን ምርኮ በፊት ከመቶ ዓመት ቀደም ብሎ ከባቢሎን ምርኮ የተናገረው ትንቢት ነበር። አይሁዳውያን በባቢሎን አገር ምርኮ ሆነው ከተወሰዱ በኋላ ወደ ኢየሩሳሌም የተመለሱት ከባቢሎን አገር ብቻ ነበር። ኢሳይያስ በትንቢቱ ከተቀሳቸው አገሮች የመሰብሰብ ነገር አሁን ባለንበት ዘመን የተከናወነ ነው። እየተከናወነም ያለ ነው። በኢሳይያስ 43:5-6 እስራኤላውያን ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ እንደሚሰ ከአራቱ የምድር ማዕዘን በአጠቃላይ ሁኔታ ለማየት ብዙ ትንቢቶችን ማየት ይቻላል። በጣም በርካታ ትንቢቶች አሉ። ሁሉ ላነብላችሁ አልችልም። እነዚህ ሁሉ ትንቢቶች አሉ። ማአት ትንቢት ነው ያለው። የሄርዜል ምኞት በተግባር ለመዋሉ ምክንያት የሆነው በእንግሊዝ አገር የዓለም ጦርነት ወቅት ለእንግሊዝ መንግስት ትልቅ ውለታ የዋለ ካይም ዊዝማን የተባለ አይሁዳዊ ኬሚስት ነበር። ይህ ሰው የእንግሊዝ መንግስት ጭስ የማያወጣ ጥይት ለመስራት የሚረዳውን አሴቶንን ከበቆሎ እንዴት አድርጎ ማምረት እንደሚቻል ያሳየ ሰው ነበር። ከዚህ አገልግሎቱ የተነሳ ሎርድ ቤልፎርድ በወቅቱ የእንግሊዝ የውጭ ጉዳይ ሚኒስትር ሆኖ ያገለግል የነበረ ሰው ዊዝማንን ላደረከው አገልግሎት የሚገባህን ሽልማት ራስህ ንገረን ብሎ ጠየቀው። ዊዝማን የጽዮናዊነት እንቅስቃሴ ዋና ደጋፊ ስለነበረ የእንግሊዝ መንግስት አይሁዳውያን በፍልስጤም አገር የሚኖሩበት ቦታ እንዲያገኙ እንድትረዳ ጠየቀ። እንግሊዝን እዛ ወስዶ አስቀመጣት እግዚአብሔር ኦቶማን ቱርክን ሰብረው ነው። ወገኖቼ ፈረንሳይና እንግሊዝ ነበሩ ያንን ቦታ በዚያን ጊዜ የሚቆጣጠሩት። አያችሁት? ባንድ ኬሚስት ውለታ። ከዚህ የተነሳ የእንግሊዝ መንግስት በታሪክ የታወቀውን የቤልፎርድ አዋጅ አያችሁት? የቤልፎርድ አዋጅ አወጡ። ይህንን አዋጅ ታላቅ ዶክመንት አዘጋጁ። በ1917 ዓመተ ምህረት እንግሊዝ ፍልስጤምን ከቱርኮች እጅ ነጻ አወጣች። የተባበሩት መንግስታት አባላት በ1922 በመሰብሰብ እንግሊዝ አይሁዳውያን መንግስት መስርተው የሚኖሩበት ስፍራ በፍልስጤም ምድር እንድትሰጥ ኃላፊነት ሰጧት። አቀረበችው ጥያቄ መሰረት እግዚአብሔር ካላደረገው ሊሆን አይችልም። ጠላቶቻቸውን በሙሉ አንብቤላችኋለሁ። የሚወዳቸው የለም። የሚሆነውን ተመልከቱ። እንግሊዝ ይህንን ሁኔታ በተግባር ለመፈጸም ስትል ከፍልስጤም ነፃ የሆነ ራሱን ትራንስ ጆርዳን በሚባል መጠሪያ የተሰየመ ክልል ለአረቦች መኖሪያ እንዲሆን አካለለች። ከዚህ የተነሳ ወደዚህ ክልል መጉረፍ የጀመሩትን አይሁዳውያን የተመለከቱ የአካባቢው አረቦች በታላቅ ቁጣ ተሞሉ። የአካባቢው ሰላም ተናወጠ። አካባቢው የዘይት አውጪ አገሮች በመሆኑ እንግሊዝ በስጋት ላይ ወደቀች። በተለይም የሁለተኛው ዓለም ጦርነት መዳረሻ ጊዜ ላይ ጀርመን በመካከለኛው ምስራቅ ብዙ ወዳጆቿን በማፍራት እንግሊዝ አቋሟን እንድትቀይር የሚያስገድዳት ሁኔታ ሲፈጠር ለአይሁዳውያን የገባችውን ቃሏን አጠፈች። የስድስቱን ቀን ታሪክ ብታነቡ የተካሄደውን አይሁዳውያኖች አባንዳን ሲያረጓቸው በምን አይነት ወገኖች እኔ ይህንን ነገር በጣም የምነካበት የምደነቅበት ነው። ፖላንዳዊ የሚናገረው ፖላንዳዊ ቋንቋ ነው። ራሻዊ የሚናገረው ራሻዊ ነው። እንግሊዝ ያለው እንግሊዝ ነው። ሰሜን አፍሪካ ያለው ኢትዮጵያ ያለው አማርኛ ነው። የኢትዮጵያ እንኳን በኋላ ላይ ነው የሄዱት። ግን በየሀገሩ የተበተነው አይሁድ ተሰብስቦ ለአንድ ዓላማ ሊዋጋ ወገኖቼ፣ እኛ እዚህ 10 ዓመት ቆይተን ኢትዮጵያ ግራ ይገባናል። 30 ዓመት ቆይተን እንደውም ምን ኢትዮጵያ እዚሁ አይደለች እንዴ ያለችው? በርበሬው ምኑም ምግቡም ሁሉም በሙሉ አለ እዚህ። ምን ኢትዮጵያ ያልሆነ ነገር ምን አለ እዚህ? አይደለም እንግሊዝኛ እኮ በደንብ አልፈታም ያልን የተቸገርነው እኮ ለዚህ ነው እኮ። አይደለም እንዴ በአማርኛ ቋንቋ እንግሊዝኛ እያወራን። እነዚህ ሰዎች ግን የሚኖሩት ሙልጭ ብለው እኮ ሌላ ሀገር ውስጥ ነው ያሉት። ከዚህ ወጥተው በአንድ ዓላማ ተሳስረው የጦር መሪው ማን ነው? የሚያስተሳስረው አንድ የሚያረገው ማን ነው? እኛ 3000 ዓመት ታፍራ ተከብራ ብለን መግባባት አቅቶናል። ባቢሎን ቋንቋ ነው የሆነብን አይደለም? ካን ኢማጂን ማን ነው እንዲያረጋቸው? እግዚአብሔር 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 ይህን ታሪክ የሚያዩ ሰዎች ናቸው። ለመጽሐፍ ቅዱስ ማስረጃ፣ ለክርስትና ማስረጃ። አይሁድ አይሁድ ይላሉ ማስረጃ። ሉክ ጁ ሉክ ጁስ ይላሉ እግዚአብሔርን ቃል የሚያዩ ሰዎች። እግዚአብሔር ይመስገን። ጀርመናዊ ሂትለር አይሁዳውያንን በሚያጠፉበት ጊዜ አይሁዳውያን ከዚህ ጭፍጨፋ ለመዳን ቦታ ሲፈልጉ እንግሊዝ ተጨማሪ አይሁዳውያን ወደ ፍልስጤን ምድር እንዳይገቡ ከለከለቻቸው። ቃል የገባች እንግሊዝ በፍጹም እንዳይመጡ የረሃብ አድማ ሁሉ ያረጉ ነበር። የረሃብ አድማ የረሃብ አድማ ታሪካቸው ምታነቡ አይደለም። ኤክሶደስ የሚለው መጽሐፍ በሪያሊቲ ፊክሽን መልክ የተጻፈ መጽሐፍ ነው። ኢት ጊቭስ ዩ ቨሪ ጉድ አንደርስታንዲንግ። ፊልሙንም ብታዩት ጋብዛችኋል። በእውነት አይሁዳውያን ከሂትለር እየደረሰባቸው ካለው ጭፍጨፋ ለመዳን በአውሮፓ በተገኘው አጋጣሚ ሁሉ እየተጫኑ በጾምናውያን ድርጅት ማቀናበር ወደ ፍልስጤም ምድር ሸሹ። የአይሁዳውያን መምጣት በሚያደናቅፉ በእንግሊዝ ፖሊሶች፣ የእንግሊዝ በሆኑ ተቋሞች ላይ አይሁዳውያን በቦምብ በሽብር ፈጣሪዎች አማካይነት ጥቃት እያደረሱ እንግሊዝን ፋይት ያረጉ ጀመር። ሆ ምንም እንኳን እንግሊዝ ይህን ሁኔታ ለማደናቀፍ የቱንም ያህል ብትጥርም አይሁዳውያኖቹ መፍለስ ጨርሶ ለመግታት ማንም አልቻለም። ደራሹ ከመጣ ለቆ መሄድ ነው እንጂ እግዚአብሔር ለቋቸዋል። ማን ያቆማቸዋል? በተለይም በአሜሪካን መንግስት በኩል እንግሊዝ አይሁዳውያን ወደ ፍልስጤም ማስገባት እንዳለባት ስለተገደደች ሁኔታው የማይመቻት ሆነ። ከቁጥጥር ውጪ ወጣባትን ፍልስጤምን ጉዳይ ለተባበሩት መንግስታት አስረከበች። እንግሊዝን የሚያህል መንግስት በርከት ያሉ የመካከለኛው ምስራቅ አገሮች ፍልስጤምን ከእስራኤል ለመከላከል እንዲችሉ የአረብ ሊግ አቋቋሙ። እንግሊዝ ከኦቶማን ቱርክ ያዘችውን ፍልስጤምን ከተረከበች በኋላ በፍልስጤም ይኖሩ የነበሩ አረቦች የራሳቸውን ነፃነት አልተቀዳጁም ነበር። ብትንትን ያለ አገር ነበር በነገራችን ላይ። ከዚህ የተነሳ የተባበሩት መንግስታት የአካባቢውን ሰላም ለማረጋጋት ይረዳል ብሎ ያመነበት ለአይሁዳውያንም ሆነ ለአረቦች ይበጃል ተብሎ የታመነበትን ሐሳብ ድምጽ እንዲሰጥበት ለውሳኔ ያቀረበ። ይህ ውሳኔ በ1947 ዓ ም በኖቨምበር 29 አርብ ዕለት ለእስራኤል የሚመች ውሳኔ ሶስተኛ ድምፅ በመሰጠቱ ተወስኖ አለቀ። አሜሪካን ባትኖር እግዚአብሔር አሜሪካንን ተጠቀመ። ኢትዮጵያም የሚታሰብላት በረከት አላት። የሰራችው ግፍ ሁሉ ይቀርላታል ይመስለኛል። ድምፅ ሰጥታለች፣ ሰፖርት አድርጋለች። ጃንሆይ ይህንን አድርገዋል። እግዚአብሔር ይመስገን። ይህንን ሐሳብ በመቃወም የአረቦቹ ሊግ በ1948 መጀመሪያ ላይ በእስራኤል ላይ ጦርነት ቀሰቀሰ። የጽዮናዊነት እንቅስቃሴ በወሰዳቸው እርምጃዎች በተባበሩት መንግስታት የተወሰደውን ክልልና እንዲሁም ለአንዳንድ የአረብ ስፍራዎቹን በቁጥጥር ስር አደረገ። ይህ የተባበሩት መንግስታት ውሳኔ የአረብ አገሮቹን ሁሉ በታላቅ ቁጣ አነቃነቀ። 50 ሺህ የሚገመተው የአረብ ህዝብ አይሁድን በሙሉ ጨፍጭፎ ሬሳቸውን ወደ ባህር ለመክተት የሚያስከፍላቸው ዋጋ የ10,000 አረብ ህዝብ መስዋዕትነት ነው የሚል ግምት አደረባቸው። ምንድን ነው ከዚህ ከአውሮፓ ተበታትኖ የመጣ ድራሻቸውን እናጠፋለን። በዚህ ሁኔታ የአረቡን ህብረተሰብ በቁጣ በማነሳሳት ቅዱስ ጦርነት በአይሁድ ላይ አወጁ። ሂትለር አስቦ ሳይሳካለት የቀረውን አይሁዳውያንን ጨርሶ የማጥፋትን ዓላማ አረቦቹ ተያዙት። ይህ በእንዲህ ያለ እስራኤል ነፃነቷን በ1948 በግንቦት 14 አወጀች። በማግስቱ የእንግሊዝ የመጨረሻው ጦርነት ከፍልስጤም ለቆ ወጣ። እሳት ውስጥ ገባ አካባቢው። እንግሊዝ ለቃ ስትወጣ ስትራቴጂካል የሆኑ ቦታዎችን ለአረቦች በማስረከብ የእስራኤልን ሽንፈት በሚሻ መንገድ ሁኔታዎችን ለአረቦች አመቻቸች። አንድ እግዚአብሔር ሰው እንግሊዝ በአይሁዶች ላይ ካደረገችው ነገር የተነሳ ዜግነቴን እለውጣለሁ፣ ይሄ እንግሊዝ መንግስት ዜግነቴ ሊሆን አልፈልግም ብሎ አሜሪካዊ የሆነ ሰው አለ። የታወቀ አገልጋይ ወደ ጌታ ሄዷለሁ። እንደዚህ ያለ ሰው አለ። ጦርነቱ በአረቦች ሽንፈት ተደመደመ። እንዴት ሆነ? ኢትስ ኤ ፒውር ሚራክል። እስራኤልን ካየሩባት እንደ ጎርፍ ፍልስጤምን አለ አይደለም ከላዋ ላይ እንዳለ ተጠለቅልቀው ነው የመጡት። በ1967 ከጁን 5 እስከ 10 ባሉት ቀናት ግብጽ፣ ሶሪያ፣ ዮርዳኖስ በእስራኤል ላይ በጦርነት በማወጅ በሶስት አቅጣጫ ገጠሟት። የስድስቱ ቀን ጦርነት በመባል የሚታወቀው በዚህ ጦርነት እስራኤልን እንዴት እንደተዋጓቸው ታሪክ ማንበብ ነው። You can find this in the Holocaust የአይሁዶች መንትን ሰማዕትነት መታሰቢያ እንትን ሙዚየም በጉግል ማግኘት ይችላላችሁ። ግብጽ እስራኤል ከግብጽ ጋር ባደረገችው ጦርነት የግብጽን የጦር ኃይል ከመሬት ሳይነሳ አይሮፕላኑ ሳይነሳ እንዳለ ደመሰሱት። በሲና በረሃ ፕሬዝዳንት ጀማል አብዱል ናስር ያሰማራውን ብረት ለበስ የግብጽ ሰራዊት በማሸነፍ እስራኤል በግብጽ ላይ ሙሉ የሆነ የማጣያይቅ ድል ተቀዳጀች። እንዴት ሊሆን ቻለ? ታምር በዘመናችን ይሰራል? እግዚአብሔር ከግብጽ ምድር እስራኤልን አወጣ ተረት ተረት እንዳይመስላችሁ ዛሬም ነው። እግዚአብሔር የተመሰገነ ይሁን። እንደ ዘመኑና እንደ አገሩ ያለውን ኮምፕሌክስ ፖለቲካል ኢኮኖሚካል ሚሊተሪ የሆነውን ውጥንቅጥ ነገር ያተረማመሰ የሚፈልገውን የሚሰራ እስራኤል አምላክ እግዚአብሔር ሕያው ነው። ሶሪያ የሶሪያ ሰራዊት ከጎላን ተራራ በመሆን የእስራኤልን መንደሮች ሲደበድቡ ነበር። በጣም ስትራቴጂክ ቦታ ነው። ካህናት ሆኖ በቃ ወረታችን እንደመደብደብ ነው። የእስራኤል ኃይል የሶሪያን ተዋጊ አውሮፕላኖች ከነበሩበት እንዳሉ በመደምሰስ በአየር ላይ የበላይነት ተቀዳጀ። የጎላን ተራራ በቁጥጥሩ ስር በመዋል እስካሁን ድረስ ከሶሪያ ጋር የሰላም ድርድር ለማድረግ ዋና አጀንዳ እሱ ነው። አሁንም በእስራኤል ቁጥጥር ስር ነው ያለው። ጆርዳን፣ እስራኤል በስድስቱ ቀን ጦርነት ከጆርዳን ጋር ባደረገችው ውጊያ የዮርዳኖስን የምዕራብ ዳርቻ በቁጥጥር ስር ከማድረጓን በላይ የአረቦች ክልል በመባል የሚታወቀውን የኢየሩሳሌምን ከተማ እንዳለ በሱራዘች ከጆርዳን ጋር ሰላም ፈጥረው ነበር ጣላት እንዳይበዛባቸው። ግን እንደገና ጦርነት ሲቀሰቅሷ ጆርዳን ታይ አሏት እና ከአረቦቹ ጋር ተባብራ ሰላሙን ስምምነቱን አፍርሳ ጆይን አረገች። እስራኤሎች አሁን ከጆርዳን ጋር ከተዋጋን ኢየሩሳሌም ከተማችን ነች አሉ። ለምን? ሰላም አቀበል አልነበራቸው ሲዋጉ እንዳለ ኢየሩሳሌምን በቁጥጥር ስር። እግዚአብሔር ይመስገን። ውድ የጌታ ልጆች እኔ እንን ታሪክ ምነግራችሁ እንድታዩት ምፈልገው ነገር በበኩሌ ለእናንተም እግዚአብሔር መቼም አስተዋል ይሰጣችኋል። እስራኤል እንደገና ተሰደዳለች። ታላቁ መከራ የሚባለው እንደገና ይሆናል። ይሄ ደግሞ እኛ ባለንበት ዘመን የሚሆን ይመስለኛል እኔ ሳይው። It's a very 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 critical የሆነ ታይም ላይ ነን ያለን። እነዚህ እስራኤላውያኖች ሁሉ የተነገረን ትንቢት ችላ ብለው መሲሁን ኢየሱስ ክርስቶስን አሳልፈው በመስጠት የተቀበሉት መከራ ለኛ ትምህርት ይሆናል። እየተማርን እንዳልተማርን፣ እየሰማን እንዳልሰማን፣ እያየን እንዳላየን ሆነን እቺ ምድር የቱንም ያህል ብትጣፍጣችሁ የቱንም ያህል ብዙ ነገር ልትሆኑባት የምትችሉ ብትሆን ከፊቷ ጥቁር ደመና አለ። ታላቁ መከራም ይባላል። ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ምን አርጉ? ሁል ጊዜ ትጉ ይላል። በጸሎት አጀንዳችሁ ውስጥ ይሄን ዘመን መጨመር አለባችሁ። ጌታ ይመጣል። ጌታ ኢየሱስ ይመጣል። ወደ ጌታ ልጆች በዚህ በራይ ላይ ያየነው አውሬ ታላቁ ዘንዶ በታላቅ ቁጣ ወርዶ የመጀመሪያው ታርጌት የሚያደርጋት ወንድ ልጅን የወለደችውን ሴት ነው። ያቺ ሴት ማርያም አይደለችም። በሰባቱ ዓመት መከራ ዘመን የሚፈጸም በእስራኤል ላይ የሚደርስ መከራ ነው። ብዙ ጽሑፍ አለ ያዘጋጀሁት። ወደፊት እግዚአብሔር አምላክ ፈቃዱ ሲሆን አሳያችኋለሁ። እግዚአብሔር የሰማነውን ነገር ለማስተዋል ያድርግልን። ለማስተዋል ያድርግልን። ኢየሱስ ክርስቶስ ይመጣል። መጽሐፍ ቅዱስ ተረት ተረት የላም በረት አይደለም። ሪል የሆነ ነገር ነው። ጌታ ይመጣል። እንጸልይ። ኦ ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በዚህ ሁሉ መከራ ያለፈው የእስራኤል ሕዝብ ሳስብ ልቤ ይጨነቃል። እውነቴን ነው መናግራችሁ። ጳውሎስ እኔ ራሴ ተረገምኩ እንደሆነ አለ። ወገኖቼ እኔ አይሁዳዊ አይደለሁም በዛሬ ነገር ግን ብሉይ ኪዳንን ከነሱ የተቀበልነውን ያነበብን የታነጽን ያለን ሰዎች ነን። አይገርምም ወገኖቼ? ዛሬ ስሙን እየጠራን እና ከብሮ ጌታ ከድንግል ማርያም የተወለደ ነው። ውለታ አለብንኛ። እግዚአብሔር ሆይ እኛን ከጨለማ ያወጣህበት ምህረት ለዚህም ህዝብ ይሁን ማለት አለብን። እኛ እግዚአብሔርን ባለማወቅ ከኖርንበት ህይወት ወደ አንተ ያስጠጋን እግዚአብሔር ለዚህም ህዝብ ለአባቶቻቸው የገባኸውን ኪዳን አስብላቸው ጌታ ሆይ አስብላቸው እንበል። ኢየሩሳሌም በረሳሽ ቀኝ ትርሳኝ ይላሉ የእግዚአብሔር ሰዎች። እኛም ስለ ኢየሩሳሌም ሰላም ልንጸልይ ግድ አለን። ስለ ኢየሩሳሌም ሰላም ልንጸልይ። ኢየሱስ በግሩ የረገጠባት የምናመልከው የአምላካችን ክብር በማደሪያው ድንኳን ያረፈበት ቦታ ነው። ስለ ኢየሩሳሌም ልንጸልይ ይገባል። እግዚአብሔር ድንቅ አምላክ ነው። እግዚአብሔር ሆይ እንዲህ ያለ ታሪክ ተመልክተን ጌታ ሆይ ልባችን በጣም ጌታ ሆይ በሐዘን ይመታል። ጌታ ሆይ አንተ እንዴት ትላለህ? ጌታ ሆይ ከኛ ይልቅ ይሄን ስታስብ እንዴት ትላለህ? በእውነትም ጌታ ሆይ የቱንም ያህል ቢበድሉ ጌታ ሆይ የፍቅርህን ጥልቀት አይተናል። በወዳጆቼ ቤት የቆሰልኩት ቁስል ነው ብለህ እንደምትገናኛቸው ተናግረሃል። ተገናኛቸው። እስራኤል የሚድንበት ጊዜ ይፍጠን። ጌታ ሆይ ይፍጠን፣ ይፍጠን። እስራኤል ወደ ንስሐ የሚመለስበት ጊዜ ይፍጠን። ከክህደት፣ ከውርደት፣ ከዘረኝነት እግዚአብሔር ሆይ የምትመልሳቸው ጊዜ ይፍጠን። እግዚአብሔር ሆይ ምድር እግዚአብሔርን በማወቅ ወደምትሞላበት ወደ በረከት ሁሉ ጌታ ሆይ ባለጠግነት ዓለም ሁሉ የሚገባበት ጊዜ ይፍጠን። ጌታ ሆይ በኢየሱስ ስም እንለምናለን። ይህን ታሪክ ለኛ ለመገሰጫ ለመመከሪያ ልባችንን ሰብስበን ተጠንቅቀን ሃይማኖታችን እንድኖር የሚረዳን ይሁንልን። ማስተዋል ስጠን። የዘመኑን ቅርበት እንድናስብ እርዳን። ከዚህ ሁሉ ማአት ውስጥ ተርፎ ህዝብ ሆነ የተሰበሰበው የእስራኤል ህዝብ በነቢያት ቃል ባንተ ሐሳብና ፈቃድ ይህ ታሪክ እንደሆነ እንድናስተውል እርዳን። ለመካከለኛው ምስራቅ የፖለቲካ ችግር ላለው መፍትሄ እኛ ይሄ ነው ማለት አንችልም ጌታ ሆይ። የሥጋ ለባሽ ሁሉ አምላክ እግዚአብሔር እስራኤልን ጌታ ሆይ ለምድር ሁሉ በረከት አርጋት እንጂ እርግማን አታርጋት። ለውጠው ታሪካቸውን። ለውጠው ጌታ ሆይ የምስራች ተናጋሪዎች፣ የእግዚአብሔር መዳን አብሳሪዎች፣ በእግዚአብሔር ጸጋ በእግዚአብሔር ምህረት በተማሩበት ሌሎችን ሊምሩ ሊቀበሉ የሚችሉ ልበሰፊዎች የበረከት ሰዎች ወደሚሆኑበት ጸጋ አምጣቸው። ከዚህ ነገር ስለተማርነው የከበረ ትምህርት እናመሰግናለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም።